ሰላም ጤና ስጥልኝ እንደምን አምሽታችኋል ጋቢና ቤ ጀመረ እለቱ ሐሙስ መስከረም 6 2014 ዓመተ ምህረት ነው ለምሽቱ ከአሜሪካ ድምጽ ዋሽንግተን ዲሲ ካዝንላችሁ ጥንቅሮች ማከን ጥቂቶቹን እናስተዋውቃችሁ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የጀርመን አፍሪካ ፋውንዴሽን የ2021 ዓመተ ምህረት አሸናፊ መሆናቸው ይፋ ተደረገ
በፓርላማው ሹመት አግኝተው ከመጡ ጀምሮ ጠንካራ ተቋም ለመመስረት ሰብአዊ መብትን ከማስፋፋት ከማስጠበቅ አኳያ የተሰሩ ስራዎችን ስንመለከት በጣም በርካታ ስራዎች ተሰርተዋል ማለት ነው።
የሰማችሁት በምሽቱ በሽልማቱ ዙሪያ ካጠናቀርናቸው ዘገባ ላይ የተወሰደ ነው። ዝርዝሩን የምናደምጠው ይሆናል። በሌላ በኩል በ2014 ዓ ም በኢትዮጵያ ይካሄዳል ተብሎ በሚጠበቀው ብሔራዊ ውይይት ላይ የተለያዩ የፖለቲካ ፓርቲዎችን ሀሳብ አሰባስበናል። የቴክኖሎጂ ዘገባም ይኖረናል።
ዲጂታል ማርኬቲንግ የመሆነ ሌሎች ማርኬቲንግ መሰረቶች ሳንጠቀም ዩዘሮች ያገኙበትን ቫሊዩ ሌሎችም እንዲጠቀሙበት ሼር በማድረግ ብቻ ወደ 150,000 ዩዘር አልፈናል ማለት ነው።
የሰማችሁት ኢፎን የተሰኘውና ከ150,000 በላይ ተገልጋዮች ያሉትን የስልክ መልእክት መላላኪያ መደወያና መቀበያ መተግበሪያ መስራቾች መካከል የሆነው ኖህ ፈቃደን ነው። በምሽቱ የምናደምጥ ይሆናል። ሙዚቃም ይኖረናል። አብራችሁን እንድታመሹ የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ብርሃን ኃይሉ በምሽቱ አዘጋጅነት ይሆናል። አሁን ወደ ዜናዎቹ እንሻገራለን። Human Rights Watch ወራትን ባስቆጠረው የኢትዮጵያ ጦርነት ኤርትራውያን ስደተኞች አስገድዶ መደፈርና ግድያን ጨምሮ እጅግ ብዙ በደሎችን እያስተናገዱ ነው አለ። ከዩናይትድ ስቴትስ የተጠናቀረው ሪፖርት ስደተኞቹ በኤርትራውያን ወታደሮችና በትግራይ ኃይሎች በኃይል ወደ ሀገራቸው እንዲመለሱ እንደሚገደዱና የሚኖሩባቸውም ሁለት የስደተኛ መጠለያ ጣቢያዎችን ማውደምን የመሳሰሉ ትልቅ በደሎች እንደደረሱባቸው አካቷል። የሂዩማን ራይትስ ዋች የምስራቅ አፍሪካ ዳይሬክተር ለቲቲ አባደር በትግራይ ክልል በሚገኙ በኤርትራውያን ላይ እየደረሰ ያለው አሰቃቂ ግድያ፣ አስገድዶ መድፈርና ዝርፊያ ግልጽ የሆነ የጦርነት ወንጀል ነው ያሉ ሲሆን አክለውም ለአመታት ከሀገራቸው በደልን ሸሽተው ለሚመጡ ኤርትራውያን ስደተኞች ትግራይ የእፎይታ ቦታቸው ነበረች፣ ነገር ግን አሁን ከዚህ በኋላ ደህንነት አይሰማቸውም ማለታቸውን AFP ዘግቧል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ትላንት ሮብ በአፍሪካ ሰሃራ በረሃ ውስጥ IS የተሰኘውን እስላማዊ መንግስት ሽብርተኛ ቡድን መሪ አድናን አቡ ዋሊድ አልሳህራዊ መገደሉን ያስታወቁ ሲሆን ከ8 ዓመታት በላይ በሳህል ውስጥ አሸባሪዎችን ሲዋጋ ለቆየው ለፈረንሳይ ጦር ታላቅ ስኬት ነው ብለዋል። ፕሬዝዳንቱ ይህንን ይበሉ እንጂ አልሳህራዊ በምን መልኩ እንደተገደለ ዝርዝር መረጃ አልሰጡም። ምንም እንኳን እስላማዊ መንግስት ቡድኑ በማላዊና በኒጀር ድንበሮች መካከል የሚንቀሳቀስ የነበረ ቢሆንም የቡድኑ መሪ ግን የተገደለበት ስፍራ አልተገለጸም። ማክሮን በትዊተር ገጻቸው ህዝቡ ዛሬ ማታ ለፈረንሳይ ሲሉ በሰርቫልና በርሄንተል እኮ በሳህል የሞቱት ጀግኖችን ያስባል፣ መስዋዕትነታቸውም በከንቱ አይደለም ብለዋል። በዩናይትድ ስቴትስ ምዕራባዊ ክፍለ ግዛት በካሊፎርኒያ የሚገኙ የዴሞክራቲክ ፓርቲ መራጮች የክፍለ ግዛቱን ገዢ ጋቪን ኒውሰምን ከስልጣን ለማንሳት የተደረገውን ጥረት አልተቀበሉትም። ኒውሰም ከስልጣን እንዲነሱ በተጠራው ምርጫ የካሊፎርኒያው ገዢ ከስልጣን እንዲነሱ ትፈልጋላችሁ ወይስ አትፈልጉም በሚለው አማራጭ ሮብለት ድምጻቸውን የሰጡ ወደ 70% የሚጠጉ መራጮች አንፈልግም ሲሉ፣ እንዲነሱ እንፈልጋለን ያሉት ደግሞ 30% ብቻ ሆነዋል። ድጋሚ ምርጫ የተጠራው ኒውሰን የኮቪድ-19 ወረርሽኝን ለመከላከል የንግድ ድርጅቶችና ትምህርት ቤቶች እንዲዘጉ በማድረግ ያወጣቸውን ህጎች በተቃወሙ የሪፐብሊካን ፓርቲ ደጋፊዎችና አባላት ነው። ከፕሬዝዳንት ጆ ባይደን ጀምሮ ምክትል ፕሬዝዳንት ካማላ ሃሪስ፣ የቀድሞ ፕሬዝዳንት ባራክ ኦባማና ሌሎች ከፍተኛ የዴሞክራቲክ ፓርቲ ባለስልጣናት የምርጫውን ዘመቻ እንዲያሸንፉ ረድተዋቸዋል። ከኒውሰን ጋር የተወዳደሩት ላሪ ኢልደር የወግ አጥባቂ የሬዲዮ አዘጋጅ የነበሩ ሲሆን በምርጫው ወቅት ያሸነፍ ነው ትራምፕን እንጂ ትራምፕነትን አይደለም እያሉ ይቀሰቅሱ እንደነበረ ተመልክቷል። ሰሜን ኮሪያ የባለስቲክ ሚሳኤል ሙከራ ትላንት አካሄደች። ሰሜን ኮሪያ ሳንድ ሳምንት ባልሞላ ጊዜ ውስጥ 2 ያጭር ርቀት የባለስቲክ ተወንጫፊ ሚሳኤል ሙከራዎችን በትላንትናው ዕለት አካሄዳለች። ይሄኛው ሙከራ በዩናይትድ ስቴትስ ላይ የዲፕሎማሲያዊ ጫና ለማሳደር የታሰበና የቅርብ ጊዜው ጥረቷ መሆኑም ተነግሮለታል። እንዲህ ያሉ ሙከራዎችን የሚከታተለው የደቡብ ኮሪያ ወታደራዊ ክፍል ሚሳኤሎቹ 800 ኪሎ ሜትር ያህል መጓዝ እንደሚችሉና 60 ኪሎ ሜትር ወደ ላይ ከተወነጨፉ በኋላም ቁልቁል በመውረድ በሰሜን ኮሪያ ምስራቃዊ ክፍል ወደሚገኘው ባህር እንደሚጠልቁም አስታውቋል። የጃፓን መከላከያ ሚኒስቴር ሚሳኤሉ ወደ ጃፓን የግዛት ክልል አለመግባቱና ከሀገሪቱ ልዩ የኢኮኖሚ ዞን ክልል ውጪ ያረፈ መሆኑንም ገልጸዋል። ከዩናይትድ ስቴትስ ኢንዶ-ፓሲፊክ ወታደራዊ የማዘዣ ማዕከል የወጣ መግለጫ ደግሞ ሙከራው አለመረጋጋትን ፈጣሪ ነው ያለ ሲሆን የሰሜን ኮሪያን ህገወጥ የጦር መሳሪያ ፕሮግራም ይዘትንም በግልጽ ያሳያል ብሏል። አድማጮች ለሰዓቱ ያስኩላችሁ ዜናዎች ስለ ተጠናቀቁ ወደ ቀሪ መርሃግብሮች እንሻገር። ጋቢና ቪኦኤ የሐሙስ መስከረም 6/2014 ዓመተ ምህረት መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሙ ነኝ። አሁን ለዕለቱ አብይ ወዳደረግናቸው ርዕሶች እንሻገር። የኢትዮጵያ ሰብአዊ መብቶች ዋና ኮሚሽነር ዶክተር ዳንኤል በቀለ የጀርመን አፍሪካ ፋውንዴሽን የ2021 ዓ.ም ሽልማት መቀዳጀታቸው ይፋ ተደረገ። በሌላ በኩል ደግሞ በትግራይ ክልል ተፈጽሟል የተባለውን የሰብአዊ መብቶችን ጥሰት ከመጣራቱ ሂደት የኢትዮጵያ ሰብአዊ መብቶች ኮሚሽንና የኮሚሽነሩን ተሳትፎ አጥብቀው እንደሚቃወሙት የኢትዮጵያ መንግስት በአሸባሪነት የፈረጀው የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል ጠይቀዋል። ኮሚሽኑ ገለልተኛ ነጻና ሀቀኛ ስራ እያከናወነ ወነ ለመሆኑ የተመሰከረለት እንደሆነ ደግሞ ምክትል ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምጽ ገልጸዋል። መለስካቸው አማ ዝርዝራለው።
የጀርመን አፍሪካ ፋውንዴሽን ይፋ ያደረገው መግለጫ ዶክተር ዳንኤል በቀለ ለሰብአዊ መብቶች መከበር ላደረጉት የህይወት ዘመን አስተዋጽኦ የጀርመን አፍሪካ የ2021 ሽልማት መሸለማቸውን አብስሯል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው የደስታ መግለጫውም የሽልማቱን እጩዎች የሚያወዳድረው ኮሚቴ ዶክተር ዳንኤል በቀለን ለዚህ በጀርመን ሀገር ከፍተኛ ለሆነው ሽልማት ሲመርጣቸው በሙሉ ድምጽ እንደሆነ ይገልጻል። አክሎም ሽልማቱ ዋና ኮሚሽነሩ በኢትዮጵያ የሰብአዊ መብቶች እንዲሰፍን ለሚደረገው ጥረት ለያበረከቱት የህይወት ዘመን አስተዋጽኦ እውቅና የሚሰጥ እንደሆነ አሳውቋል። ዶክተር ዳንኤል በቀለ ያከናወኗቸው ተግባራት በእርግጥ ለዚህ ሽልማት ያበቋቸዋል ተብሎ ይታመናል ለሚለው የቪኦኤ ጥያቄም የኮሚሽኑ ምክትል ዋና ኮሚሽነር ወይዘሮ ራኬብ መሰለ መልስ ሰጥተዋል።
በጣም አሳማኝ ነው ብለን እንላለን። ያው እንግዲህ እንደሚታወቀው ከሶስት ዓመት ወዲህ የተጀመረው ለውጥን አስመልክቶ በፓርላማው ሹመት አግኝተው ከመጡ ጀምሮ ጠንካራ ተቋም ለመመስረት ሰብአዊ መብትን ከማስፋፋት ከማስጠበቅ አኳያ የተሰሩ ስራዎችን ስንመለከት በጣም በርካታ ስራዎች ተሰርተዋል ማለት እንችላለን። ዋናው የጀመረው እንግዲህ የተቋሙን ማቋቋሚያ አዋጅ በማሻሻል ነው። ሲሻሻል በዘላቂነት ተቋሙ ጠንካራ ሆኖ እንዲቆይ ያደረጉ ለውጦችን ተካተውበታል። ከኮሚሽነሮች አስተያየት አሻሻል ጀምሮ ጠንካራ ተቋም እንዲሆን ከአስፈጻሚው አካል ምንም አይነት ጫና እንዳይደረግ በፋይናንስም ራሱን የቻለ ተቋም ለማድረግ የሚያስችሉ አንቀጾች ገብተውበታል። ከዚህም በተጨማሪ በፊት ያልነበሩ የስራ ኃላፊነትና ስልጣኑን የሚያሰፉ አንቀጾችም ተካተውበታል። ከዚህ በኋላ ደግሞ ተቋሙን እንደገና ለማጠናከር የተቋም መዋቅሩን ፈትሾ ጠንካራ የሰው ኃይል እንዲኖረው ለማድረግ የመዋቅር ለውጥ ተደርጓል። አዲስ የስትራቴጂክ ፕላን በማውጣት በፊት ያልነበሩ ዲፓርትመንቶች በፊት ትኩረት ያልተሰጣቸው የህብረተሰቡ ክፍሎች ላይ ትኩረት ተሰጥቶ እንዲሰራ በርካታ አስተዋጽኦ አድርጓል።
የጀርመን አፍሪካ ፋውንዴሽን ባወጣው መግለጫ እንደሚለውም ተሸላሚው ከ30 ተወዳዳሪዎች መካከል ነጥረው የወጡ ናቸው። በለጋ የወጣትነት እድሜያቸው ጀምሮ ለሰብአዊ መብቶች መከበር የታገሉ በሀገራቸው በ1997 በተካሄደው ምርጫና ከዚያ በኋላ የተፈጸሙ ግድፈቶችን ፊት ለፊት በመቃወማቸው ለእስርና ለእንግልት እንደተዳረጉ ከዚያ በኋላም ሂማን ራይትስ ዎችና አምነስቲ ኢንተርናሽናልን በመሳሰሉ ዓለም አቀፍ የመብቶች ተቋማት በመሪነት ደረጃ የሰሩ ዛሬም ዋና ኮሚሽነር ሆነው በስልጣን ላይ ያለውን መንግሥት ተቃዋሚዎች አባላት ህወሓትን ጨምሮ መብታቸው እንዳይጓደል የሚከራከሩ መሆናቸውን በመግለጽ ያሞግሳቸዋል። በሌላ በኩል ግን የህወሓት መሪ ዶክተር ደብረጽዮን ወልደሚካኤል ቀኑ ባልተገለጸ ደብዳቤ በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ለምስራቅ አፍሪካ ተወካይ ለማርሰል ሲ አክፖቮ እንደገለጹት የኮሚሽኑም ሆነ የዋና ኮሚሽነሩ በትግራይ ክልል ተፈጽሟል የተባለውን የመብቶች ጥሰት ለመመርመር በተቋቋመው ጣምራ ቡድን አንዱ አካል መሆኑ ሂደቱን አደናቅፏል ሲሉ ከሰዋል። በደብዳቤው ዝርዝር የቀረቡት ክሶች ኮሚሽኑና ኮሚሽነሩ ገለልተኛና ሐቀኛ አይደሉም፣ በኮሚሽኑ አባሎች ወይም ሰራተኞች የሚቀርቡ አቤቱታዎችን አይቀበሉም የሚሉና የመሳሰሉ ይገኙበታል። በመጨረሻም ይህ ጉድለት በአስቸኳይ እንዲስተካከል ዶክተር ደብረጽዮን በደብዳቤያቸው ይጠይቃሉ። ምክትል ዋና ኮሚሽነር ራኬብ መሰለን ለዚህ መልስ ይኖራቸው እንደሆነ ጠይቀናቸዋል።
ያው የተለያየ ሰው የተለያየ አስተያየት መስጠት ቢችልም ከዚህ በፊትም እንደታየው ግጭቱ ከተጀመረ ጀምሮ የተለያዩ መግለጫዎችን የተለያዩ ክትትሎችን እና ምርመራዎችን ኮሚሽኑ ሲያደርግ ቆይቷል። በምርመራው እና በክትትሉ ወቅት የተገኙ ውጤቶችን እና ምክረ ሀሳቦችንም መንግስትንም ሆነ ሌሎች በግጭቱ ተሳታፊ የሆኑ አክተሮችን ተጠያቂ የሚያደርጉ ግኝቶች ከተገኙ በግልጽ በሚዲያም በሚመለከተው ባለድርሻ አካላትም በግልጽ ሲገለጽ ቆይቷል። አስፈላጊው እርምጃዎች እንዲወሰዱ በተለይ ደግሞ የሰብአዊ መብት ተጠቂ የሆኑ የህብረተሰቡ ክፍሎች ከደረሰባቸው ጥሰት እንዲያገግሙ የሚያስፈልገውን እርምጃ እንዲወሰድ ቁጥቆታ ሲደረግ ቆይቷል። ስለዚህ ያው የሰብአዊ መብት ጥሰት ሲፈጸም ሁል ጊዜ ሁሉንም ወገን ማስደሰት ስለማይቻል አንደኛው አካል መቼስ ደስተኛ ላይሆን ይችላል። በዛ ምክንያትም የተለያዩ አስተያየቶች ሊሰጡ ይችላሉ። ነገር ግን የኮሚሽኑ ስራ እውቅናን ያገኘ የተሻለ ቪዚቢሊቲ የሆነ ሄደ እንደሆነ በተለያዩ አካላት በዓለም አቀፍ ህብረተሰቡም የአሜሪካም የአውሮፓ ህብረተሰብ የተለያዩ አገራት መንግስታት ከኦኤስኤችአር ጋር እየተሰራ ያለው የጣምራ ምርመራ እውቅና ሰጥተው እየተካሄደ ያለበት ሁኔታ ነው። ስለዚህ ያው አስተያየቱ እንደተጠበቀ ሆኖ ነጻና ገለልተኛ ሆኖ እየሰራ እንደሆነ ግን በዓለም አቀፍ ደረጃ ራሱ እውቅና ያገኘ ስራ ስለሆነ ይህንን ነው ማለት የምችለው።
በትግራይ ተፈጽሟል የሚባሉ የሰብአዊ መብቶችን ጥሰት ለመመርመር በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን እና የኢትዮጵያ ሰብአዊ መብቶች ኮሚሽን በታወቀ ስምምነት ስራቸውን ከወራት በፊት ጀምረው እያገባደዱ መሆናቸውን ሰሞኑን ሲገለጽ ቆይቷል። ጥቅምት 22 ቀን 2014 ዓ.ም ጣምራ ቡድኑ የስራውን ውጤት ዘገባ ይፋ እንደሚያደርግም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጋቢና ቤ ይቀጥላል። ኢትዮጵያን ላጋጠማትና እንዲሁም እያጋጠማት ላለው የፖለቲካ ችግር ምሁራን፣ የፖለቲካ ፓርቲ ድርጅቶችና መንግስታዊ ያልሆኑ ተቋማት በተለያዩ ጊዜያት ብሔራዊ ውይይትን እንደ መፍትሄ ሲያነሱት ቆይተዋል። በ2014 በኢትዮጵያ ይካሄዳል ተብሎ በሚጠበቀው ብሔራዊ ውይይት ላይም የተለያዩ የፖለቲካ ፓርቲዎች ያላቸውን ሀሳብ በተመለከተ ዘጋቢያችን ምትኩ ፈቃዱ ፓርቲዎችን አነጋግሮ ተከታዩን አጠናቅሯል።
የኦሮሞ ፌደራላዊ ኮንግረስ ምክትል ሊቀመንበር የሆኑት አቶ ሙላቱ ገመቹ ችግሮቹን ይዘን ወደ ምርጫ ከገባን ኢትዮጵያን ድጋሚ ወደ ችግር ማስገባት ይሆናል ብለን ስለምናምን ብሔራዊ ውይይት ያስፈልጋል ብለን ተናግረናል ይላሉ። አያይዘውም የኢትዮጵያ ፖለቲካ ችግር 150 ዓመታትን ያስቆጠረ ስለሆነ ብሔራዊ ውይይት ያስፈልጋል ብሎ ፓርቲያቸው እንደሚያምን ይናገራሉ።
ልዩነት ያለ ወደ ምርጫ ብንሄድ ከምርጫ በኋላ ዘላቂ የሆነ ሰላም አምጥተን ልማት ልናካሄድ ስለማንችል ውይይት ያስፈልገናል። ባልተግባባንባቸው ጉዳዮች ላይ ለወደፊት ለመስራት፣ በተግባባንባቸው ጉዳዮች ላይ ደግሞ ተስማምተን ልንሰራበት፣ ከዛ በኋላ ምርጫ ብናከናውን ዘላቂ ሊሆን ይችላል፣ ሰላም ሊመጣ ይችላል ከሚል ግምት ነው ያኔ ስንል የነበረው።
የአቶ ገመቹን ሀሳብ በመደገፍ ለኢትዮጵያ ፖለቲካ ችግር ሁሉን አቀፍ የብሔራዊ ውይይት መካሄድና አሁንም ፓርቲያቸው በዚህ አቋም እንደሚያምን የሚናገሩት አቶ ጀቤሳ ገቢሳ በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻ አውጪ ግንባር ኦነግ አባል ናቸው።
ይሄ ብሔራዊ ውይይት የሀገሪቱን መሰረታዊ ችግሮች ላይ ውይይት አድርጎ መሰረታዊ መፍትሄዎችን የሚያስገኝ መሆን አለበት የምል አቋም ነው ያለው።
ለኢትዮጵያ ፖለቲካ ችግር ብሔራዊ ውይይት መደረግ እንዳለበት የሚያምኑት ነገር ግን አሁን አገሪቱ ለገባችበት ችግር እንደመንሰዬ የሚነሳው ባለፉት 27 እና 28 ዓመታት የተገነባው የፌደራል ስርዓቱ ነው የሚሉት ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የብሔራዊ ስራ አስፈጻሚ አባል የሆኑት ዶክተር ባንታይገኝ ታምራት ናቸው።
ይሄ የዘርፈቆሮ ወይም ደግሞ አንኳን መሰረት ያደረገ የፖለቲካ አስተሳሰብ እና አደረጃጀት ይዞ የመጣብን ጣጣ ብዙ መስዋዕትነትን አስከፍሎናል። ስለዚህ ቆም ብለን አንድ የሆነ ቦታ ላይ ዋጋ ተከፈል እንግዲህ ተጨማሪ ዋጋዎችን መክፈል ስለሌለብን ሀገር እንደ ሀገር መቀጠል ስላለባት ዜጎችን መኖር የሚችሉበት ህልውናቸው መረጋገጥ ስላለበት በዚህ ጉዳይ ሁላችን የሚመለከተን አካል መወያየት የመፍትሄ አካል መሆን አለብን የሚል እምነት አለኝ።
በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ብቅላ ሁሪሳ በበኩላቸው ብሔራዊ ውይይት መደረግ እንዳለበትና መንግስትም እንደሚያምን ጠቅሶ በ2014 ዓ ም መንግስት ሊያከናውናቸው ከያዛቸው እቅዶች ዋነኛው መሆኑን አውስቷል።
በዋና ዋና አገራዊ ጉዳዮች ላይ መግባባት አስፈላጊ በመሆኑ የነገሮችን ስረ መሰረት እየነቀሱ እያወጡ አጀንዳ እየቀረጹ በመወያየት ሀገራችን እንድትቀጥል ህብረ ብሔራዊ አንድነታችን ባህል ሆኖ ጠንካራ ሆኖ ለወደፊት ትውልድ የምትሆን ኢትዮጵያ እንድትገነባ የሚያደርግ ህዝባዊ ውይይትና አገራዊ መግባባት በማስፈለጉ ምክንያት ነው ማለት ነው።
በስድስተኛው ሀገር አቀፍ ምርጫ ወቅት በኦሮሚያ ክልል የሚንቀሳቀሱት የኦሮሞ ፌዴራላዊ ኮንግረስ እና በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻ አውጪ ግንባር ኦነግ ብሔራዊ ውይይቱ ከምርጫው ይቅደም የሚል መፍትሄ ሐሳብ አቅርበው ነበር። ይህንንም በተመለከተ ብሔራዊ ውይይቱ ለምን አስቀድሞ መደረግ እንዳልቻለ ለቀረበው ጥያቄ ዶክተር ቢክላ የሚከተለውን ብለዋል።
በአንዳንድ የፖለቲካ ፓርቲዎች ሲራመድ የነበረውና ምርጫ ከመካሄዳችን በፊት በር ዘግተን እኛ የፖለቲካ ፓርቲዎች መወያየት አለብን የተባለው ትርጓሜ ሐሳቡ ሌላ ነው። እሱ የተወሰኑ የፖለቲካ ፓርቲዎች በነጻውና በዲሞክራሲያዊው የፖለቲካ ሜዳ ሐሳብ አቀርበው ሐሳባቸውን ሸጠው ድምጽ ገጠው ወንበር አግኝተው መንግስት መመስረት እንደማይችሉ የሚገባቸው በጣም በርካታ የፖለቲካ ፓርቲዎች የበር ዘግተን መወያየት አለብን የሚሉበት ዋና ዓላማ በአቋራጭ በር ዘግተን ውይይት አድርገን በህዝብ ድምጽ ይገኝ የነበረውን ወንበር በውስጥ በውይይት እንከፋፈለውና መንግስት እንመስርት የሚል ሐሳብ በመኖሩ ምክንያት የነበረ ነው።
በመጪው ዓመት በኢትዮጵያ ይካሄዳል ተብሎ የሚጠበቀው የብሔራዊ ውይይት መካተት አለባቸው የምትሏቸው ሐሳቦች አሏችሁ ወይ ተብሎ ለቀረበው ጥያቄ የኢዜማው ዶክተር ባንታይገኝ ለአሜሪካ ድምጽ ሲመልሱ የህገ መንግስቱና የፌደራል ስርዓቱን በተመለከተ ሰፊ ውይይት መደረግ እንደሚኖርበት አስረግቷል።
የብሔር አደረጃጀት ወይም ደግሞ አጠቃላይ ቋንቋን መሰረት ያደረገ የፌደራሊዝም አደረጃጀት ያመጣብን ጣጣ አለ። ስለዚህ በአንድም ሆነ በሌላ ምክንያት ይሄ ዋጋ የሚያስከፍለን ከሆነ በተቻለ አቅም ይሄ ወደ ሀገራዊ ስስተሳሰብ መምጣት አለበት የሚል እምነት አለን። ሌላው ይሄ በህገ መንግስት ውስጥ የተካተቱ አሳሪ የሆኑ ብዙ ህጎች አሉ። ምናልባት እነሱ ሁሉ መተንተን ላያስፈልግ ይችላል። ለምሳሌ ይሄ አንቀጽ 39 እንኳን ለምሳሌ ብናነሳ ለብዙ ኢትዮጵያኖች አጠቃላይ መከራ የሆነብን አንቀጽ በመሆኑ ቢያንስ እሱ መስተካከል ያለበት ጉዳይ ነው ብለን እናስባለን።
ብሔራዊ ውይይት ሲባል በአንዳንዶች ዘንድ መንግስታዊ ስልጣንን የመከፋፈል ወይም ደግሞ በፓርቲዎች መካከል ያለውን መቃቃር ተከትሎ ሽምግልና መቀመጥ የሚመስላቸው አለ። በዚህ ጉዳይ የእርሱ አስተያየት ምንድነው ተብሎ ከአሜሪካ ድምጽ ሬዲዮ ለቀረበላቸው ጥያቄ ዶክተር ባንታይገኝ
የብሔራዊ መግባባት ጉዳይ ሲመጣ በብሔራዊ አንድነታችን ላይ አገርን የጋራ አድርገን በመውሰድ ጉዳይ የተሻለ አቅም መፍጠር የምንችል ከሆነ ለታጣ ማራመድ የምንችል ከሆነ ከዛ በኋላ ስልጣን ሼር ማድረግ ያለ ማድረጉ ጉዳይ በሂደት የሚመጣ ነገር ነው። ምክንያቱም አሁን ባለው ሁኔታ ስልጣንን ሼር አድርገን ያን ብሔራዊ መግባባት እናመጣለን ወይ በጣም አስቸጋሪ ነው የሚሆነው።
ብሔራዊ ውይይቱን በተመለከተ ሊኖረው የሚችለውን አካታችነትና አሳታፊነት አንጻር አቶ ሙላቱ ገመቹ ሲናገሩ ውይይት ሲባል ዘላቂ መፍትሄ የሚያመጣ ጉዳይ ነው። ይህ ደግሞ የሚሆነው ሁሉንም ማካተትና ማሳተፍ ሲችል ነው ሲሉ ይመልሳሉ።
ችግሮቻችንን ሊፈታ የሚችል በጣም አሳታፊ የሆነ ውይይት የሚካሄድበት እዛ ውሳኔ ላይ የምንደርስበትን ድርድር ቢደረግ ለዚህ ሀገር ጤናማ የሆነ የሀገር ምስረታ ሊካሄድ ይችላል ብዬ አስባለሁ።
ስለ ሀገሬ ያገባኛል የሚል ሁሉ በብሔራዊ ውይይቱ መሳተፍ አለበት ብዬ አምናለሁ የሚሉት ደግሞ ዶክተር ባንታይገኝ ናቸው።
የሀሳብ ትንሽ የለውም፣ የፓርቲም ትንሽ የለውም። ማንኛውም አካል የሀገሬ ጉዳይ ይመለከተኛል የሚለው ሁሉ በየደረጃው መወያየት አለበት የሚል እምነት አለኝ።
በመንግስት በኩል ደግሞ የሚተበቀውም ብሔራዊ ውይይት በተመለከተ ውይይቱ አካታች አሳታፊና ግልጸኝነት ያለው እንዲሆን መንግስት አበክሮ እንደሚሰራ ዶክተር ቢክላ ሁሪሳ ተናግሯል።
ከምንም በላይ የዚህን ሀገር ችግር እንዲሁ አለባብሶ በማለፍ ሳይሆን ከስረ መሰረቱ የችግሩን መሰረት ነቅሶ በማውጣት አጀንዳ በመቅረጽ በእያንዳንዱ ሀገራዊ ችግራችን ላይ ውይይት በማድረግ በዋና ዋና ሀገራዊ ጉዳዮች ላይ መግባባት ሊደርስ የሚያስችል ሁኔታ ሁሉም ኢትዮጵያውያን በስፋት እንዲሳተፉ ተደርጎ የሚሄድና በሂደትም በዋና ዋና ጉዳዮች ላይ እየተግባባን እሱን እያጸናን በሱ ላይ ተመስርተን ደግሞ ባልተግባባንባቸው ጉዳዮች ላይ ደግሞ ተጨማሪ ውይይቶች፣ ተጨማሪ ክርክሮች፣ ተጨማሪ መግባባቶችን እየፈጠርን የሀገራችንን ህብረ ብሔራዊ አንድነት እያጠናከርን እንሄዳለን የሚል ፍላጎትና ቁርጠኝነት ነው ያለው።
በኢስት አፍሪካ ኢኒሼቲቭ ፎር ቼንጅ የሲቪክ ማህበር ድርጅት ስራ አስኪያጅ የሆኑት አቶ ለሚ ስሜ ድርጅታቸው እንደዚህ አይነት ውይይቶችን በማመቻቸት የሚሰራ መሆኑን ገልጸው አንድ ብሔራዊ ውይይት ቢያንስ አራት መሰረታዊ ነጥቦች ማሟላት አለበት ሲሉ እንደሚከተለው ይገልጻሉ።
አንድ ብሔራዊ መግባባት የተሳካ ሊሆን የሚችለው አንደኛ አሳታፊ መሆን አለበት፣ ሁለተኛ ግልጽና ሁሉም ባለድርሻ አካላት ብሉ ያወቁት አካሄድ ፕሮሰስ መሆን አለበት፣ ሶስተኛ የብሔራዊ መግባባት አጀንዳዎች ከሁሉም ባለድርሻ አካላት መሰብሰብ አለባቸው፣ በመጨረሻም ደግሞ ብሔራዊ መግባባቱን የሚያመቻች ወይ ደግሞ ፋሲሊቴት የሚያደርግ አካል ገለልተኛ መሆን አለበት።
ከአዲስ አበባ ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ ምትኩ ፍቃዱ ነኝ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ተከታዩ ዘገባችን ደግሞ ቴክኖሎጂ ነው። ኢፎን የተሰኘው የስልክ መተግበሪያ ስልኮች ሲገዙ በፋብሪካ የተገጠመላቸውን የስልክ መደወያ፣ መልእክት መላላኪያና መቀበያ መተግበሪያዎችን በአንድነት በማጣመርና ተጨማሪ የማሳወቂያ ወይም የኖቲፊኬሽኖችን በማከል ጉግል ፕሌይ ስቶር ላይ የቀረበ ሲሆን እስካሁን ድረስም 150,000 የሚደርሱ ሰዎች መተግበሪያውን እየተገለገሉበት ይገኛሉ። ተቋሙ በቅርቡ ያለውን ድርሻ ሸጦ ወደ አፍሪካ ሀገራት የሚስፋፋበትን መነሻ ገቢ ያገኘ ሲሆን ባለበት ደረጃም 1.9 ሚሊዮን ዶላር ዋጋ እንደሚያመጣ ተተምኖለታል። ከመተግበሪያው መስራቾች አንዱ የሆነውን ኖ ፈቃደ ጋር አጭር ቆይታ አድርጌ ነበር። ኖ ስለመተግበሪያው ከሚያስረዳበት ቆይታችን ይጀምራል።
ኢፎን የመደዋወያና የኤስኤምኤስ መላላኪያ አፕሊኬሽን ትንሽ በደንብ ክሊር ለማድረግ ኢፎን ካታጎሪ ዳይነር አፕ ወይም ፎን አፕ የሚባል ካታጎሪ ውስጥ የሚገኝ ነው። ኢፎን ቮይስ ኮዶችን እንዲሁም ኤስኤምኤስ ቴክስቶችን ለመላላክ ለመደዋወል እነዚህ ሰርቪሶች ፋሲሊቴት ለማድረግ እንዲመች ተደርጎ የተሰራ አፕሊኬሽን ነው። ሌላ አንድ ጥሩት ነገርል ይህም ስልክ ሰው ሲገዛ ወይም ሲመረጥ ስልኩን አውቶማቲክ ራሱ ላይ ተጭኖ የሚመጣ የመደዋወያ እንዲሁም የኤስኤምኤስ መላላኪያ አፕሊኬሽን አለ። ፎን አፕ እና ኤስኤምኤስ አፕ ብለን የምናቸው ማለት ነው። ሶ እኛ ያስተዋልነው ምንድን ነው፣ እንደ ዩዘር የተረዳነው ነገር ምንድን ነው፣ ፕሪኢንስቶልድ ወይም ደግሞ ቀድመው ተጭነው የሚመጡት የመደዋወያ እና ኤስኤምኤስ አፕሊኬሽን አሁን ለምንጠቀምባቸው ወይም አሁን ጊዜ ለምንገለገልባቸው ሰርቪሶች ሙሉ በሙሉ ፋሲሊቴት እያደረጉ አይደለም። እሱ የሚጎላቸው ነገሮች አሉ ያስተዋልናቸው። እሱ ኢፎን የመደዋወያ አፕሊኬሽኑን እና ኤስኤምኤስ መላላኪያ አፕሊኬሽኑን ከምባይን አድርጎ ለአሁን ጊዜ በተመቸ መልኩና ተጨማሪ ወይም ያጎለውታል ብለን የሚመጡ ሰርቪሶች ኢንክሉድ አድርጎ እየተሰራ አፕሊኬሽን ነው ማለት ነው።
እነዚህ እንግዲህ ግልጽ ለማድረግ ያክል ገጥመው የሚመጡት ስልክና መላላኪያዎች ምን ነበር የሚጎላቸውና ኢፎን በተለየ መልኩ ሊያቀርበው የቻለው ነገር ምንድነው?
ለምሳሌ ዳይነር አፕን ብቻ ብንወስድ ወይም የመደዋወያውን አፕሊኬሽን ብንወስድ ቤዚክ ስራው የቴሌኮም ሰርቪሶችን ፋሲሊቴት ማድረግ ነው። ወይም አንድን ስፔሲፊክ ለመውሰድ የመደዋወልን ተግባር ለመፈጸም ነው የተሰራው አፕሊኬሽን። የቴሌኮም ሰርቪሶችን ፋሲሊቴት ሲያደርግ እንግዲህ ቴሌኮም አሁን የሱ እንደ በፊቱ የቮይስ እና ኤስኤምኤስ ብቻ ሰርቪስ አይደለም እያቀረበ ያለው። ሞባይል ማኒዎች ገብተዋል። ቴሌኮሞች ቫሽ ሰርቪሶች ወይም ቫሊዩ አድድ ሰርቪስስ የምንላቸው ኮንሱመብል ኮንተንቶችን የተለያዩ ሰርቪሶችን ኤክስፓንድ አድርገው ብዙ ሰርቪሶችን እያቀረበ ነው የሚገኙት አሁን በአሁኑ ሰዓት ያሉት ቴሌኮም ሰርቪሶች። ሶ ሞባይል አፕሊኬሽን ወይም ዳይነር አፕ የምንለው ወይም መደዋወያ አፕሊኬሽን የምንለው ፕሪኢንስቶል ተደርገው ወይም ቀድመው ተጭነው የሚመጡት ስልክ ላይ የአሁን ጊዜ ቴሌኮም የሚሰጣቸውን ሰርቪሶች እንደ ሞባይል ማኒ፣ ቫስ ሰርቪሶች፣ ዩኤስኤስዲ ቤዝድ የሆኑ ሰርቪሶችን ፋሲሊቴት አያደርግም ወይም ቢያደርግም በሚመች መልኩ አይደለም እያደረገ ያለ። እሱን እኛ ኖቲስ እንዳደረግን ቢውልድ በፕላትፎርም እና ለራሳችን እና ለጓደኞቻችን ሰተን ቴስት አድርግ ነው ማለት ነው። ፊልድ ለማድረግ እና ሲምፕል ኤግዛምፕል ለመስጠት ለምሳሌ የቴሌኮም ሰርቪሶችን ስንጠቀም ሞባይል ካርድ እንሞላለን፣ የኢንተርኔት የቮይስ ፓኬጅ እንገዛለን፣ ለሌላ ሰው ካርድ እንልካለን። የተለያዩ ሰርቪሶችን ዩኤስኤስዲ በሚባል ፋንክሽን ወይም ቻናል አማካኝነት እነዚህን ስራዎች እነዚህን ተግባሮች እንፈጽማለን። እነዚህ ተግባሮች ስንፈጽም እንግዲህ ኢትዮጵያ ውስጥ ብቻ ከረንትሊ አሁን አንድ ቴሌኮም ነው የሚገኘው። ሆፕፉሊ በቅርብ ሌሎችን ይቀላቀላሉ ብለን እንጠብቃለን። ኦልሬዲ አውቶራይዝ ከተደረገ ግን ምንድነው ያስተዋልነው ነገርኛ ዩኤስኤስዲ ሰርቪሶች ለስማርትፎን ዩዘርስ አዲሽናል ታስክ ሊዮ መጥተዋል። የመጀመሪያው በጣም ሪደንደንት የሆነ ተደጋጋሚ የሆነ ኢንፑቶችን ይፈልጋል ከዩዘር። ሁለተኛው ደግሞ ኮዶቹ በበዙ ቁጥር ሰው እነዚህን ኮዶች ሜሞራይዝ የማድረግ እና እያንዳንዱ ሰርቪስ ሲፈልግ እነዛን ቁጥሮች አስታውሶ የመጠቀሙን ኤፈርት ይጨምርበታል። በተጨማሪ እነዚህን ሰርቪሶች ለመጠቀም ደግሞ ተደጋጋሚ የሆኑ ኢንፑቶችን በማስገባት መጠቀም ይኖርብናል ማለት ነው። ሶ ዋት ኢፎን ቤዚክሊ ዩኤስኤስዲ ሰርቪሶች ማስታወስ ሳይጠበቅበት ኮዶቹን ማስታወስ ወይም እነዚህን ተደጋጋሚ ኢንፑቶች ማስገባት ሳይጠቀምበት የሚፈልገውን ሰርቪስ በተኖችን ብቻ ተጠቅመው አክሰስ ማድረግ ጀነራላይዝ ሰመራይዝ ለማድረግ ምንድነው ኢፎን የመደዋወያና የኤስኤምኤስ አፕሊኬሽንን አሁን ላለንበት ታይም ሞር ሱተብል እና በሚመች ኮንቪኒየንት በሆነ ወይ ያቀረበ አፕሊኬሽን ነው ማለት ነው።
መልካም። እንግዲህ አሁን ይሄ አፕሊኬሽን ወይም ደግሞ መተግበሪያ የስልክ መተግበሪያ መቼ ነው ለህዝብ የቀረበው? እስካሁን ድረስስ ምን ያህል ሰዎች ናቸው የተጠቀሙበት ያለው?
መተግበሪያው ፕሌይ ስቶር ላይ አፕሎድ ከተደረገ ትንሽ ቆይቷል። ሆኖም ፉል ታይም አልነበርንም ያኔ። አብሮን የሚሰራው የኔ ኮፋውንደራችን የካምፓኒው ቺፍ ቴክኖሎጂ ኦፊሰር ሆኖ የሚሰራውም ኃይሌ ኢየሱስ የሚባለው በፈርስት ታይም አፕሊኬሽን ሰርቶ ፕሌይ ስቶር ላይ ለቁት ነበረ። በኋላ ግን በፐርሚሽን ምክንያት በአንዳንድ ጉዳዮች ፍሪም ተደርጎ ነበር። ፉሊ ከስተማይዝ አድርገ ነው ፉል ታይም ስራ ጀምረን አፕሎድ ያደርግ ነው። ግን ከዲሴምበር 2019 ጀምሮ ሰው በስነ ስርዓት እየተገለገለበት ነበር ማለት ነው።
ሁለት ዓመት ይሆናል ማለት ነው።
አካባቢ 21 ወራት አካባቢ ይሆነዋል። ኢንዲፔንደንት ነው ልክ ነው። ከረንትሊ ግን አሜዚንግሊ ምንም አይነት ማርኬቲንግ ሳንሰራ ዲጂታል ማርኬቲንግ የመሆነ ሌሎች ማርኬቲንግ መሰሮችን ሳንጠቀም ዩዘሮች ያገኙበትን ቫሊዩ ሌሎችም እንዲጠቀሙበት ሼር በማድረግ ብቻ ወደ 150,000 ዩዘር አልፈናል ማለት ነው።
እሺ፣ ነው ፍቃደ የኢፎን መስራች በጣም ነው የማመሰግነው። ደግሞ የጋቢና ቪኦኤ የሬዲዮ ቴሌቪዥን መሰናዶን የምታገኙባቸውን የሳተላይት መስመሮችን እናስተዋውቃችሁ። ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቪ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። ጋቢና ቪ አድማጮቻችን ከኛ ጋር ስለነበራችሁ ቆይታ ያመሰግናለን። የሐሙስ ምሽት መሰናዳችንን እዚህ ላይ ፈጸምን። ስናስተናግዳችሁ አመሸነው ኤደን ገረመው በመስተንግዶው ብርሃን ኃይሉ በማዘጋጅነት ነበር። በነገው ምሽት እንገናኛለን። እዚህ ላይ መሰናበታለን። ተናገሩ።